ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ፣ እግዚአብሔር አምላካችን ሁላችንንም በነበርንበት ስፍራ ሁሉ በሰላም ውስጥ ተጠብቆን እንደገና ደግሞ ለዚህች ለተወደደች ምሽት እንድንበቃ ፈቃዱ ሆኗል። አዎ፣ ዛሬ ሰኞ እንደመሆኑ መጠን ሁላችንም በአዲስ መንፈስ በአዲስ ልብ እግዚአብሔር አምላካችንን እየተጠባበቅን እነሆ በፍርሃትና በመንቀጥቀጥ በፊቱ እንሆናለን። የእግዚአብሔር ቃል የሚናገረንን ታምራቱን ድንቁን ምስጢራቱን ሁሉ ስለሚያስታውቀንና ስለሚገላልጥልን በትህትና በፊቱ ቀርበን እንማራለን። ለኔና ለናንተ የሚሆን እግዚአብሔር በዚህች ምሽት ስንቃለው እነት ነው ምላችሁ ወገኖቼ፣ ነገ እንዳንወድቅ ነገ እንዳንሳሳት እግዚአብሔር አምላካችን ዛሬ ደግሞ በተጠንቀቅ እንድንቆም ጠንክረንና በርትተን ጎልብተንም እንድንቆም እግዚአብሔር አስቀድሞ ያዘጋጀናል። እግዚአብሔር አምላካችንን ለማገልገል የታጠቀ ልብ ይኖረን ብቻ በኑሯችን በስራችን በምናከናውነው ነገር ሁሉ ኢየሱስ ክርስቶስን መግለጥና ማክበር መቻል አለብን። ኢየሱስ ክርስቶስን መመስከር መቻል አለበት ኑሯችን። እውነቴን ነው የምላችሁ ወገኖቼ፣ የእግዚአብሔር ልጆች ብለን ከተጠራን ዘንዳ ዓለምን ሳንተባበር እርሱን በኑሯችን መግለጥ መቻል አለብን። እህቴ ሆይ በዚህ በርቺ፣ ወንድሜ ሆይ በዚህ በርታ። አሜን።
ታማኝ ባሪያ ባላደራ ጌታ በቤቱ የሾመ እንዴት ደስ ይለው ሲመለስ ይህን ሲያደርግ ሲያገኘው ያለ ልክ ያከብረዋል። በጥቂቱ ታምኗልና በብዙ ይሾመዋል። በርታ ወንድሜ በርታ ከሚገለጥ ጌታ ዓለምን አትተባበር። ጌታን በኑሮ መስክር፣ ተጓዝ በጽድቅ ጎዳና በቅድስና በቅድስና። አትፈርበት፣ በጌታ በሙሉ አፍ ተናገር። ከሕይወትህም ያንብቡት ይዩት ጌታህን በግብር። ወንጌልን ባለም ዝራ፣ በምትሄድበት ሁሉ ጌታ ነው ካንተ ጋራ። በርታ ወንድሜ በርታ፣ እስከሚገለጥ ጌታ ዓለምን አትተባበር። ጌታን በኑሮ መስክር፣ ተጓዝ በጽድቅ ጎዳና በቅድስና በቅድስና በቅድስና።
እግዚአብሔር ሆይ ዛሬም በቅድስና ደግሞ በፊትህ እንድንመላለስ ጸጋህን አብዛልን። እግዚአብሔር ሆይ አንተን የምንመስልበትን ጉልበት፣ አንተን ጌታዬ ሆይ የምንመስልበትን ሕይወትና ኑሮ እንድትሰጠን እንለምንሃለን። እግዚአብሔር ሆይ በፊትህ በአንተ ያለማፈር እነሆ ለሌሎች የተገለጥ ያንተ ወንጌሎች ሆነን ለሌሎችም ማብራት እንድንችል ጸጋህን አብዛልን። ምርኩዛችን፣ አለኝታችን፣ ኑሯችን፣ ሕይወታችን፣ መከታችን አንተ ሆነሃልና እግዚአብሔር አምላካችን ሆይ የሚያዩን ሁሉ የልዑል እግዚአብሔር ባሪያዎች በማለት እንጂ በነቀፌታና በኀጢአት እግዚአብሔር ሆይ ውስጥ ገብተን ስምህን እንዳናሰድብ ለዘላለሙ ጠብቀን ጠብቀን። እግዚአብሔር አምላካችን ሆይ ዛሬ ለአንተ የሚቆሙ በእውነት ጽድቅህን የሚመሰክሩ ከናፍርቶችን ትፈልጋለህና እግዚአብሔር አባቴና አምላኬ ሆይ ደካሞች የማንበቃ ሆነን ሳለን መርጠህናልና ስላላፈርክብን ደግሞ ክብር ለስም ይሁን። አቤቱ አምላኬ ሆይ ለኀጢአት እምቢ የሚልን ልብ በውስጣችን እንድትፈጥርልን እንለምንሃለን በዚህች ሰዓት በዚህች ምሽት ድንቅ የሆነውን ሥራህን ደግሞ ማየት እንድንችል ድንቅ ከሆነው ሥራ ደግሞ ታላቅ ነገርን እግዚአብሔር ሆይ መማር የምንችልበትን ጸጋ ከጸባዖት በመንፈስ ቅዱስ አስተማሪነት አዎ እንድታስተምረን እንድታቆመን እንድትገላልጥልን እንለምንሃለን እግዚአብሔር ሆይ እንለምንሃለን ስማን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ባከበርከው ባንድ ልጄ ስም አሜን። ወገኖቼ እግዚአብሔር በእውነት ጸሎታችንን ይሰማል። በምን አይነት ሁኔታ ውስጥ እንዳላችሁ ባላቅም እኔ እግዚአብሔር ግን የልባችሁን ስብራት ለመጠገን ባውኒቱ ሰዓት ከናንተ ከኔም ጋር ነው ከወንድሜ ካለማየውም ጋር ነው። በፊት ለፊታችን የቆመ የተገተረ እንደ ተራራ አልነቃነቅ ያለ ምን ይሻለኛል ያልንበትን ነገር እግዚአብሔር ዛሬም ደልዳላ ሜዳ ማድረግን ያውቅበታል። ስሙ ለዘላለም የተመሰገነ ይሁን። ባለፈው ክፍለ ጊዜ ጥናታችን ጴጥሮስንና ያዕቆብን ዮሐንስንም ይዞ ጌታችን ኢየሱስ ክርስቶስ ወደ ረጅም ተራራ ብቻውን እንዳወጣቸው በፊታቸውም እንደተለወጠና ልብሱም እንዳንጸባረቀ የክብሩን መንጸባረቅ በዚያ ስፍራ የተመለከቱ ደቀ መዛሙርት የሰጡትን አስተያየትንም አንድ በአንድ ስንመለከት ነበር። አው ወገኖቼ ባለፈው ክፍለ ጊዜ ጥናታችን መጨረሻ ላይ ከተራራው ላይ ከታየው ታላቅ ትዕይንት ደቀ መዛሙርቱ ወደ ተሸነፉበት ወደ ተራራው ስር ሌላ ትዕይንት ደግሞ እናልፋለን ብለን ዝግጅታችንን መቋጨታችንን ታስታውሳላችሁ። ዛሬም ባለፈው ክፍለ ጊዜ ጥናታችንን ከቋጨንበት ከቁጥር 14 በመነሳት ወደፊት ጌታ መንፈስ ቅዱስ እንደረዳን እንሄዳለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 9 ከቁጥር 14 እስከ 18 ያለውን አንድ ላይ እንመልከት። እንዲህ ይላል። ወደ ደቀ መዛሙርቱ በመጣ ጊዜ ብዙ ሕዝብ ሲከቧቸው ጻፎችም ከነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ። ወደ እርሱም ሮጠው እጅ ነሱት። ጻፎችንም ስለምን ከነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡልት ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው ሲል ይናገራል። ይህ ወገኖቼ ዛሬ ያለውን የክርስትና መልክ የሚያሳይ ነው። ጌታ ኢየሱስ ወደ ክብሩ ገብቶ አሁን በሰማይ ከቅዱሳን ጋር የክብሩን አክሊል ለብሶ ይገኛል። ደቀ መዛሙርቱም ከርሱ ጋር ናቸው። ሁሉም ወደዚያ ክብር ሄደዋል። ብዙ የቤተ ክርስቲያን አባቶችና እናቶችም እንዲሁ አልፈዋል። ሙሴና ኤልያስም በዚያ ይገኛሉ። የመገለጥ ተራራ የገነት ተምሳሌት ነው። ነገር ግን ወደዚህች ጎስቋላ ምድር ተመልከቱ። ብዙ መከራ የሞላባት ናት። ይህ በሽተኛ ወጣት እብድ የሆነችውን የዚህችን ዓለም መልክ ያሳየናል። አስተዋላችሁ? ይህ በሽተኛ ወጣት እብድ የሆነችውን ያልሰከነችውን ያልተረጋጋችውን የዚህችን ዓለም መልክ ያሳየናል። ወደ ሰማይ ብንወጣና ወደዚህች ምድር ብንመለከት ምድሪቱ በአመጽ በእብድነትና በልዩ ልዩ ጉስቁልና ተሞልታ እናያታለን። በዚህች ምድር የሚኖረው ሰውም እብድ እንደሆነ ልናስተውል እንችላለን። የሚያሳዝነው ነገር ይህ ሰው እንደዚያ የሚሰቃየውን ልጁን ወደ ጌታ ደቀ መዛሙርት አምጥቶ እነርሱ ሊረዱት ወይም ሊፈውሱት አለመቻላቸው ነው። ዛሬም ቢሆን ቤተ ክርስቲያን በልዩ ልዩ ችግርና ደዌ የተያዙትን ሰላምና ጤና የሚፈልጉትን ሰዎች መርዳት አለመቻሏ እጅግ የሚያሳዝን ነገር ነው። ቤተ ክርስቲያን ዛሬ በብዙ ነገር ተተብትባ በማያገባት ነገር ሁሉ እየገባች በብዙ ነገር ተጠምዳ ዋና ተልእኮዋ የሆነውን የወንጌል ሥራ በመዘንጋት ላይ ትገኛለች። ወገኖቼ በክፍሉ እንደምንመለከተው ልጁ ችግራቸውን በየጊዜው ወደ ቤተ ክርስቲያን ይዘው የሚመጡ አያሌ ሰዎችን የሚያመለክት ነው። ልብ በሉ ወገኖቼ፣ ይህ በሽተኛ ልጅ ችግራቸውን በየጊዜው ወደ ቤተ ክርስቲያን ይዘው የሚመጡ እጅግ አያሌ ሰዎችን የሚወክል ወይም የሚያመለክት ነው። የቤተ ክርስቲያንም ተግባር እነዚህ ሰዎች ከድካማቸው ከሚያላቅቃቸውና ሕይወት ከሚሰጣቸው ከጌታ ኢየሱስ ጋር እንዲገናኙ መርዳት ነው። የዚያን ጊዜ ከእግዚአብሔር ጋር መልካም ግንኙነት ያላቸው ሕይወቱና በረከቱ የበዛላቸው ይሆናሉ። ደቀ መዛሙርቱ በጊዜው መስጠት የሚገባቸውን አገልግሎት ማበርከት ስላልቻሉ ጌታ ኢየሱስ በማዘን እንዲህ አለ። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት ይለናል ቁጥር 19። ወደ እኔ አምጡት የሚለው ሐረግ እጅግ የሚያስደስት የጌታ ንግግር ነው። ተመልከቱ፣ ወደ እኔ አምጡት አለ ጌታ። ዛሬም በዚህች ምሽት ወገኖቼ ለእያንዳንዳችሁ ችግር እግዚአብሔር ልቡ ራርቶ እውነቴን ነው የምላችሁ፣ በዚህን ሰዓት ልባችሁን ላነሳሳ ዘንድ አይደለም የምናገረው፣ በዚህን ሰዓት ደግሞ ላስደስታችሁ ብዬ አይደለም ይህንን የምለው፣ እኔ የጌታን ቃል ብቻ ነው የምናገረው። ወገኖቼ በዚህን ሰዓት ብዙ ነገር ምናልባት ሊኖራችሁ ይችላል። ኢየሱስ ክርስቶስ ልቡ ራርቶ ሆዱ ራርቶ ምን ይላችኋል? ወደ እኔ አምጡት ይላችኋል። እውነቴን ነው የምላችሁ፣ እስቲ ወደ ጌታ አምጡ አቅርቡ። ወንድሜ ተሾመ ግኤምሶ፣ አዎ ወደ ጌታ የቸገረህን ነገር ውሰድ አቅርብ። እግዚአብሔርም በዚህ ጊዜ አንተን ሊረዳ ዝግጁ ነውና። ምናልባትም ደግሞ ተስፋ ቆርጣችሁ ሰው ካጠገቤ የለም የሚረዳኝም የለም እግዚአብሔርንም ደግሞ ለምኘው እግዚአብሔርም እጁን አልዘረጋልኝም ብላችሁ እነሆ በማጉረምረም ሕይወት የምትመላለሱ ልትኖሩ ትችላላችሁ። ወንድሜ አቶ አጋሪ ለሜሳ፣ ወንድሜ አቶ ማሞ አሰፋ፣ ወንድሜ ገነቱ ክብረት፣ ወንድሜ ታምሩ ባኮ፣ አዎ ወደ እግዚአብሔር በዚህን ሰዓት ጉዳያችሁን አቅርቡ። እግዚአብሔር እንዲህ ይላል፣ ወደ እኔ አምጡት ይላል ጌታ ኢየሱስ ክርስቶስ። ይህ ያበበ ቃል አይደለም፣ የመድኃኔ ዓለም የኢየሱስ ክርስቶስ ቃል ነው፣ የእግዚአብሔር ልጅ ቃል ነው። ወደ እኔ አምጡት ይላል። ደስ አይላችሁ ምን ወገኖቼ? እግዚአብሔር የተመሰገነ ይሁን። እኛ የጠፉትን ወደ እርሱ ከማቅረብ በቀር ሌላ ምን ልናደርግ እንችላለን? እስቲ የታሪኩን ሂደት ከቁጥር 20 እስከ 22 ባለው ላይ እንመልከት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋ ወደ እሳትም ወደ ውሃም ጣለው፣ ቢቻልህ ግን እዘንልን እርዳንም አለው ይላል። የዚህ ልጅ ሁኔታ ወገኖቼ እጅግ የሚያሳዝን ነው። በአጋንንት ተይዞ በመቃብር ስፍራ ይተኛ ከነበረው ሰው ይልቅ አስከፊ ሁኔታ ውስጥ እንዳለ ይሰማኛል። ምክንያቱም ያ በመቃብር ስፍራ ይተኛ የነበረው ሰው ትልቅ ሰው ነው፣ ይህ ግን ገና ወጣት ልጅ ነው። በዚህ ሁኔታ የሕይወት ዘመኑን ሊቀጥል ነውን? በእርግጥ የዚህ ልጅ ሁኔታ እጅግ የከፋ ነው። አባትየው የልጁን መከራ ስለሚያውቅ በኢየሱስ ክርስቶስ እግር ላይ ተደፋና ለመነው። ጌታ ኢየሱስ በዚህ ሁኔታ በፊቱ ስንቀርብና ስንለምነው ወገኖቼ ሊረዳን ወዲያው ዝግጁ ነው፣ ይፈቅዳልም። ቁጥር 23 ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው ይላል። ጌታ ኢየሱስ በዚህ ክፍል የልጁ አባት እምነት እንዲኖረው ሲናገረው እንመለከታለን። ምንም እንኳን ልጁ በአጋንንት ተይዞ እንዲሰቃየው ነው በአባቱ እምነት ማጣት ነው ብለን መናገር ባንችልም፣ ነገር ግን የእምነትን አስፈላጊነት ይረዳ ዘንድ ጌታ ኢየሱስ ለሚያምን ሁሉ ይቻላል በማለት ሲናገረው እናስተውላለን። ወዲያውም ይላል ቁጥር 24 ላይ ወዲያውም የብላቴናው አባት ጮሆ አምናለሁ አለማመኔን እርዳው አለ ይላል። ተመልከቱ እንግዲህ ወገኖቼ፣ ይህ አባትየው ተስፋ ከመቁረጥ የተነሳ ስለ እምነት ያቀረበው ልመና ነው። ከቁጥር 25 እስከ 27 ኢየሱስም ሕዝቡ እንደገና ሲራወጣ አይቶ እርኩሱን መንፈስ ገሰጸና አንተ ዲዳ ደንቆሮም መንፈስ እኔ አዝሃለሁ ከርሱ ውጣ እንግዲህ አትግባበት አለው። ጮሆም እጅግም አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሞት ሆነ። ኢየሱስ ግን እጁን ይዞ አስነሳው ቆመም ይላል። እግዚአብሔር የተመሰገነ ይሁን። ወገኖቼ የኔና የናንተ ነገር ተስፋ የለውም፣ ሞቷል፣ አበቃለት የምንለውን ነገር ጌታ ኢየሱስ ደርሶ እጁን ይዞ ያቆመዋል። አዎ እስክንገረም ድረስ ያንን ነገር እግዚአብሔር ያውነትን ፈጥሮበት እንደገና ማቆምና ማለም ለምን ያውቅበታል። እግዚአብሔር በእውነት ለዘላለም የከበረ የተመሰገነ ይሁን። እዚህ ላይ ወገኖቼ አንድ ጥያቄ መጠየቅ እንችላለን። የዚህን ልጅ ሁኔታ ጌታ ኢየሱስ ሙታንን ከማስነሳት ችሎታው ጋር ልናገናዝበው እንችላለንን? አዎ መልሱ ያለ ጥርጥር አዎን ነው። ምክንያቱም ጌታ ኢየሱስ ሙታንን ስንኳ ለማስነሳት ስልጣን አለውና። ነገር ግን በዚህ ላይ አሁን ብዙ ልናገርበት አልፈልግምና ወደሚቀጥለው ጥቅስ እስቲ እንለፍ። ከቁጥር 28 እስከ 29 ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለምንድር ነው ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው ይላል። ጌታ ኢየሱስ ለደቀ መዛሙርቱ በሰጣቸው መልስ ለጸሎት ምን ያክል ቦታ እንደ ሰጠው ልብ በሉ። ዛሬ ቤተ ክርስቲያን ደካማ የሆነችው የጸሎት ሕይወቷ ደካማ ስለሆነ ነው። ቁጥር 30 31ና 32 ከዚያም ወጥቶ በገሊላ በኩል አለፉ። ደቀ መዛሙርቱንም ያስተምር ስለነበር ማንም ያውቅ ዘንድ አልወደደም። ለእነርሱም የሰው ልጅ በሰዎች እጅ አልፎ ይሰጣል፣ ይገሉትማል፣ ተገሎም በሦስተኛው ቀን ይነሳል ይላቸው ነበረ። እነርሱም ነገሩን አላስተዋሉም፣ እንዳይጠይቁትም ፈሩ ይላል። ደቀ መዛሙርቱ ይህን ከሞት ይነሳል የሚለውን ነገር መረዳት አልቻሉም። እርሱ ስለ እነርሱ ሊሞት እንዳለው ነበር የሚነግራቸው። እነርሱ ግን ነገሩ ስላልገባቸው መጠየቅ ይገባቸው ነበረ። ከዚህ ይልቅ እርሱ ከሞተ በኋላ ከመካከላቸው ማን ታላቅ እንደሚሆን ክርክር ገጠሙ። ይህን በማድረጋቸው በጣም ሊያፍሩ ይገባል። ጌታ ኢየሱስ ስለ ሞቱና ስለ ትንሣኤ ሲነግራቸው ይህ የመጀመሪያው አይደለም። ነገር ግን እነርሱ ፈጽሞ ሊገባቸው አልቻለም። ከቁጥር 33 እስከ 35 ወደ ቅፍርናሆምም መጣ። በቤትም ሆኖ በመንገድ እርስ በርሳችሁ ምን ትነጋገራላችሁ ብሎ ጠየቃቸው። እነርሱ ግን በመንገድ ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ዝም አሉ። ተቀምጦም 12ቱን ጠርቶ ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉም አገልጋይ ይሁን አላቸው ይላል። ይህ ለታላቅነት የተሰጠ ጠለቅ ያለ መንፈሳዊ መመሪያ ነው። ሕፃንም ይዞ በመካከላቸው አቆመው። አክፎም እንደዚህ ካሉ ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው ይላል። ቁጥር 36 እና 37 ጌታ ኢየሱስ ሕፃኑን አቅፎ በምሳሌነት ተጠቀመበት። ጌታ ኢየሱስ ሕፃኑን እንዳቀፈው እዚህ ላይ ልብ በሉና ተመልከቱ። ዮሐንስ መልሶ መምህር ሆይ አንድ ሰው በስምህ አጋንንትን ሲያወጣ አየ ነው ስለማይከተለንም ከለከል ነው አለው። ኢየሱስ ግን አለ በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት፣ የማይቃወመን እርሱ ከእኛ ጋር ነውና። የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ ይላቸዋል። ዮሐንስ በዚህ ክፍል የተቃውሞውን መንፈስ ሲያንጸባርቅ ይታያል። ጌታ ኢየሱስ ግን ይህን ዐይነቱን አዝማሚያ ያወግዛል። ጌታ ኢየሱስ ስለ አንድነት የሰጠው መመዘኛ በስሜ የሚለው ነው። በኢየሱስ ስም የተደረገውን ሁሉ ማንኛውም የጌታ ተከታይ ሊቃወመው አይችልም። በቁጥር 42 እንደገና ሕፃኑን አንስቶ ሌላ ማስጠንቀቂያ ይሰጣቸዋል። በእኔ ከሚያምኑት ከእነዚህ ከታናናሾች አንዱን የሚያሰናክል ሁሉ ትልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባሕር ቢጣል ይሻለው ነበር ይላል። ጨምሮም እንዲህ አላቸው፣ እጅህ ብታሰናክልህ ቁረጣት፣ ሁለት እጅ ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከመጣል ጉንድሽ ሆነ ወደ ህይወት መግባት ይሻላል ይላል ቁጥር 43 ወዳጆቼ ዛሬ ብዙ ሰባኪዎች ስለ ገሃነም መናገር አይፈልጉም ነገር ግን ጌታ ኢየሱስ የገሃነም ፍርድ እንዳለ በግልጽ ተናግሯል ስለዚህ ጌታ በግልጽ ስለ ገሃነም ስለተናገረ ልንሰማው ይገባናል ገሃነም የሚባል ስፍራ እንዳለ ተናግሯል ጌታ እኔም ደግሞ አምናለሁ እርሱ እንደገለጸው ይህ የቅጣት ስፍራ አለ ከቁጥር 45 እስከ 48 ያለውን ተመልከቱ እግር ብታሰናክል ቁረጣት ሁለት እግሮች ኖረው ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከመጣል አንካሳ ሆነ ወደ ህይወት መግባት ይሻላል አይን ብታሰናክል አውጣት ሁለት አይን ኖረው ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም እሳት ከመጣል አንዲት አይን ኖራ ወደ እግዚአብሔር መንግስት መግባት ይሻላል ይላል አይን ወደ ኃጢአት ሊመራን ይችላል ሔዋን በዛፉ ላይ ያለው ፍሬ ለማየት የሚያጓጓ ለመብላትም የሚያስገሞጅ መሆኑን እንዳየች እናስብ ወገኖቼ ይህ ሁሉ የመጣው በአይን ነው ከቁጥር 49 እስከ 50 ያለውን ተመልክተን የዚህን የማርቆስ ወንጌል ምዕራፍ 9 ለትምህርታችንን እንጨርሳለን ሰው ሁሉ በሳት ይቀመማልና መስዋዕትም ሁሉ በጨው ይቀመማል ጨው መልካም ነው ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ በነፍሳችሁ ጨው ይኑርባችሁ እርስ በርሳችሁም ተስማሙ አለ ይህ እንግዳ የሆነ አነጋገር ነው ወገኖቼ ሐሳቡ እሳትም ሆነ ጨው ሁለቱም እንደሚያነጻ ነው እሳት ከአንድ ነገር ላይ የማያስፈልጉ ቆሻሻዎችን በማቃጠል ያነጻል ጨውም ወደ ውስጥ ዘልቆ በመግባት መጥፎ ነገሮችን ይጠባብሳል ያስወግዳል የማንጻትን ሥራ የሚሰራው የእግዚአብሔር ቃል እንደ ጨው በውስጣችን ቢኖርን ሕይወታችን በማንጻት ሰላምን ያመጣልናል እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም እየተመሰገነ ይሁን ወዳጆቼ ዛሬ በነፍሳችሁ ጨው አለባችሁን እርስ በርሳችሁስ ተስማማላችሁን ኢየሱስ ክርስቶስ በዚህች ቃል በዚህች ምሽት ወደ እኔና ወደ እናንተ መጥቷል ጌታ ኢየሱስ በመገለጥ ተራራ ላይ ክብሩን በገለጸ ጊዜ አብሮት የነበሩ ደቀ መዛሙርት ማን ማን እንደሆኑ የተገለጡትስ ማንና ማን እንደነበሩ ይህ የጌታ ክብር መገለጥ ምን ትርጉም እንዳለው ለሚያምን ሁሉ ይቻላል ማለት ምን ማለት እንደሆነ ጌታ ኢየሱስ በዚህ ምዕራፍ ሁለት ጊዜ የሕፃንን ምሳሌ ስለመጠቀሙ ሕፃንን በምሳሌ የተጠቀመው በምን አይነት ሁኔታ እንደነበረ ተመልክተናል። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም የተመሰገነ ይሁን። በቀሪው ሰዓታችን ደግሞ ወገኖቼ ከፊሉን የምዕራፍ 10ን ትምህርት አብረን እንመለከታለን። አድማጮቼ የመጀመሪያው ቁጥር የሚነግረን ከዚህ ከምዕራፍ 10 ማለት ነው ጌታ ኢየሱስ ከዚያ ተነስተ በዮርዳኖስ ማዶ ወደ ይሁዳ ሀገር እንደመጣ ነው በማርቆስ ወንጌል ውስጥ ጌታ ኢየሱስ ጉዞ እንዳደረገ ተጽፏል በማርቆስ ወንጌል ምዕራፍ 9 ቁጥር 30 ጌታ ኢየሱስና ደቀ መዛሙርቱ ከነበሩበት ስፍራ ተነስተው በገሊላ በኩል አልፎ እንደሄዱና ነባልን ነገር ግን ይህን ጉዟቸውን ማንም እንዲያውቅ አልፈለገም አሁን በዚህ ክፍል እንደምንመለከተው ማለቴ ነው ጌታ ኢየሱስ በዮርዳኖስ ማዶ በስተምስራቅ ወደሚገኘው ወደ ይሁዳ ምድር መጥቷል ያ አካባቢ 10 ከተሞች በመባል የሚታወቅ ነው ህዝቡም ወደ እርሱ ይመጡ ነበር እርሱም ያስተምራቸው ነበር ወደ ኢየሩሳሌምም ለመጨረሻ ጊዜ ለመግባት በመዘጋጀት ላይ ነው ቁጥር 1 እና 2 እንስቲኒ ከዚያም ተነስቶ በዮርዳኖስ ማዶ ወደ ይሁዳ ሀገር መጣ ደግሞም ብዙ ሰዎች ወደ እርሱ ተሰበሰቡ እንደ ልማዱም ደግሞ ያስተምራቸው ነበር ፈሪሳውያንም ቀርበው ሰው ሚስቱን ሊፈታ ተፈቅዶለታልን ብለው ሊፈትኑት ጠየቁት ይላል ፈሪሳውያን ይህንን ጥያቄ እየጠየቁት ከእርሱ መልስ ፈልገው እንደሆነ መረዳት አለብን ጥያቄውን እየጠየቁት እርሱን ለማጥመድ ነበር እነዚህ ወገኖች ጋብቻንና ፍቺን በተመለከተ የራሳቸው የሆነ አመለካከት አላቸው ከዚህ የተነሳ ይህን አሳሳች የሆነ ጥያቄ አቀረቡ ሰው
ሚስቱን ሊፈታ ተፈቅዶለታልን የሚል ጥያቄ። ይህ ጥያቄ ተንኮል የሞላበት ጥያቄ ነበር። ምክንያቱም በዚያን ሰሞን ሄሮድስ ሚስቱን ፈቶ የወንድሙን ሚስት አግብቶ ነበርና። ተመልከቱ፣ መጥምቁ ዮሐንስ ይህንን ጉዳይ በመቃወሙ አንገቱን ተሰይፎ ተገሏል። ስለዚህ ጌታ ኢየሱስ ለጥያቄያቸው ተጻራሪ መልስ ቢሰጣቸው የሙሴን ሕግ የሚቃወም ብቻ ሳይሆን ሄሮድስንም የሚቃወም አድርገው ሊከሱት ተዘጋጅተው ነበር። ሆኖም ኢየሱስ ክርስቶስ የሞት ፍርድ እንዲፈረድበት የተከሰሰው በዚህ የፈሪሳውያን ጥያቄ አልነበረም። በሌላ በኩል ደግሞ ለጥያቄያቸው አዎንታዊ መልስ ቢሰጣቸው ለትምህርቱ የማይጠነቀቅ ግዴለሽ አድርገው ይቆጥሩታል። ለጥያቄያቸው መልሱን እንዴት እንደሰጣቸው እንመልከት። ሁልጊዜ የሚጠቀምበት መንገድ መልካም ነው። ብዙ ጊዜ ጥያቄን በጥያቄ ይመልሳል ጌታችን። ቁጥር 3 እና 4 እርሱ ግን መልሶ ሙሴ ምን አዘዛችሁ አላቸው። እነርሱም ሙሴስ የፍቺዋን ጽፈት ጽፎ እንዲፈታት ፈቀደ አሉ። ጌታ ኢየሱስ ደቀ መዛሙርቱ ይህን መልስ እንደሚመልሱለት አስቀድሞ ያውቅ ነበር። ምክንያቱም በኦሪት ዘዳግም ምዕራፍ 4 ከቁጥር 1 እስከ 2 እንዲህ የሚል የሙሴ ሕግ አለ። ሰው ሴትን ወስዶ ቢያገባ የፍረት ነገር ስላገኘባት በርሱ ዘንድ ሞገስ ባታገኝ የፍቺውን ጽሕፈት ጽፎ በእጇ ይስጣት ከቤቱም ይስደዳት ይላል። ከጥቅሱ እንደምንረዳው አድማጮቼ ሙሴ ፍቺን ፈቅዷል። ነገር ግን የሙሴ ወይም የእግዚአብሔር በጎ ፈቃድ ሆኖ አይደለም። በየዘመናቱ የተነሱት የሃይማኖት መሪዎች ይህንን ጥቅስ እንደመሰላቸው እየተረገሙት በሆነው ምክንያት ሁሉ ፍቺን ይፈቅዱ ነበረ። ጌታ ኢየሱስ ወደ ጥቅሱ መሠረታዊ ሐሳብ ይመጣል። ይህ ደግሞ በጣም አስፈላጊ ነው። ስለ ፍቺው ጉዳይ ከማብራራት ይልቅ ስለ ጋብቻ መሠረታዊ ማንነት ወይም ምንነት ማስረዳት እንፈለገ። ዛሬም ቢሆን ትኩረት ሊሰጠው የሚገባ ነገር ቢኖር ስለ ጋብቻ እንጂ ስለ ፍቺ መሆን የለበትም። ብዙ ሰዎች ለፍቺ ስለሚያበቁ ነገሮች በተደጋጋሚ ይጠይቁኛል በደብዳቤዎቻቸው ጽፈው። ነገር ግን እነዚህ ሰዎች ሊያገቡ በተዘጋጁበት ወቅት ስለ ፍቺ ጠይቀውም አያውቁም። በዚያን ጊዜ የሚታያቸው በቃ ጋብቻው ነበረ ወይም ስለ ጋብቻው ነው። እውነት አይደለም እንዴ ወገኖቼ? አዎ፣ እስቲ ሚስት ያገባችሁ ወይንም ደግሞ ልትጋቡ በቀጠሮ ያላችሁ ልብ በሉና ይህንን እውነት ተመልከቱ። መቼ ከገሌ ጋር ተጋብቼ፣ መቼ ገሊትን አግብቼ፣ ገሊትም ደግሞ መቼ ያንን ጎረምሳ ወጣት አግብቼ፣ መቼ ባል ያደርገዋለሁ ብላ ወይም ብሎ ያስባል እንጂ መቼ እንፋታለን፣ እንዴት እንፋታለን ብላችሁ ታስባላችሁን? መጀመሪያ ላይ ሰው ስለ ጋብቻው ነው ጠንቅቆ እሌት ተቀንም ቢሆን የሚያስበው። እንቅልፍ እስኪያጣ ድረስ የሚያስበውም ቢኖር መቼ አገባታለሁ፣ እንዴት አገባታለሁ፣ እንዴት ደግሳለሁ ይላል እንጂ እንዴት ፈታታለሁ ብሎ ፈጽሞ ሌት ተቀን ረፍታቶ እንቅልፋቶ አያስብም። በዚህ ክፍል የምንመለከተው በጣም አስፈላጊ ነገር ጌታ ኢየሱስ ከፈሪሳውያን ጋር ስለ ጋብቻ መነጋገሩ ነው። ነገሩን እንዴት እንደያዘው ልብ በሉ። እግዚአብሔር ወገኖቼ ፍቺን የፈቀደው ከኃጢአት የተነሳ እንደሆነ ይነግራቸዋል። እግዚአብሔር ባለንበት ስፍራ ለዘላለሙ እሱ የመሠረተውን ጋብቻ አክብረን እንድንኖር ይርዳ። ደብዳቤዎቻችሁ ይናፍቁናል እና ጻፉልን። ጸሎቶቻችሁ ደግሞ ለአገልግሎቶቻችን እጅግ በጣም ጠቃሚዎች ናቸውና ጸልዩልን። ደህና አደሩ እያል ስንሰናበታችሁ ታዲያ እንደ ወትሮ ሁሉ ያገለገልናችሁ ዛሬም በቴክኒኩ በኩል አለማየሁ ዳዊት፣ በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። ሰላም።